ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የዕለተ ሰኞ ታህሳስ 10 2015 ዓ.ም የጋቢና ቤ መሰናዶ ጀምሯል። ከኛ ጋር ከቆያችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ማቆሙ መፍትሄ ነው ብያለሁ። ጥሩ መጻፍ የሚችለው ሰው ባቆመ ቁጥር መጥፎ የሚጽፈው ሰው እድል ያገኝ ይሄዳልና እንዴት ማህበራዊ ድረገጾች ላይ ቆይተን ጠቀሜታ ያላቸው ነገሮች እየሰጠን መጥፎውን ዜና አቅም ማሳጣት አንችልም ወይ?
በቅድስት ማርያም ኮሌጅ መምህርና እንዲሁም ደግሞ በማህበራዊ ሚዲያ አጠቃቀም ዙሪያ በንግድ ዙሪያ አንቂ የሆኑ ባለሙያ ነው የጋበዝንላችሁ። በምሽቱ እንግዳ አድርገናቸዋል። ዓለም ዋንጫን የተመለከቱ እንዲሁም ደግሞ ከስፖርት ጋር የተያያዙ ጉዳዮችን በምሽቱ እንዳስሳለን። አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ሁኑ። ላለፉት ሁለት አስርት ዓመታት ማህበራዊ መገናኛ ብዙሃን ዓለምን ቀይረዋል። ከአረቡ ጸደይ አንስቶ እስካሁኑ ዘመን ድረስም እጅግ ብዙ ሰናይና አሉታዊ የሆነ ሚናን እየተጫወተ የህይወታችን አካል በመሆን ቀጥሏል። ማህበራዊ መገናኛ ብዙሃን እንዲሁም ደግሞ ወጣቶችን በተመለከተ ማህበራዊ መገናኛ ሚዲያዎች አጠቃቀም ምን ሊመስል ይገባል በሚል ነው የመጀመሪያው ርዕሳችን። እንግዳ ጋብዘናል። እንግዳችን ራሳቸውን ከሚያስተዋውቁበት ቆይታችን ይጀምራል።
መቅደላ መኩሪያ እባላለሁ። ቅድስት ማርያም ዩኒቨርሲቲ ማርኬቲንግ አስተምራለሁ። ትርፍ ጊዜ ደግሞ ስልጠናዎችን ነው የማካሄደው። በዋናነት ፐርሰናል ዴቨሎፕመንት የሚባሉት ርዕሶች አካባቢ ከቢዝነስ ጋር የተገናኙትን ስልጠናዎች ነው የምሰጠው።
በጣም ነው የማመሰግነው መቅደላ። እንግዲህ አተኩረህ የምትሰራው ስለ ህይወት ክህሎትና እንደ ተቀስቀው ከንግድ ዙሪያ ጋር የተያዙ ነገሮች ናቸው። እንዲሁም ደግሞ ሚዲያዎች ላይም አጠቃቀም ታስተምራለህ፣ በማህበራዊ ሚዲያዎችህም ላይ ትጽፋለህ። ይህን ነገር ትኩረትህ ማድረግ የመረጥከው ለምንድን ነው?
እንግዲህ በዚህ ዘመን እየተኖረ ራስን ካሉት ለውጦች ጋር ካሉት ሂደቶች ጋር አርቆ እና ነጥሎ መሄድ አይቻል። በተለይ ደግሞ ማህበራዊ ድረገጽ የህይወታችን አንድ አካል እስከመሆን የደረሰበት ጊዜም ስለሆነ እነኚህን ማህበራዊ ድረገጾች አለመጠቀም ስለማንችል ራቅን ብንል እንኳን ብዙ ነገሮችንም ስለሚያሳጡን እንዴት አድርገን እንጠቀማቸው? ምክንያቱም አብዛኞቹን ማህበራዊ ድረገጾችን ስንጠቀም እንዴት መጠቀም እንዳለብን፣ ምን ነገሮች ማድረግ እንዳለብን ትምህርት የለም። ሁላችንም ተወርውረን ነው እዚህ ውስጥ የገባ ነው እና ምን ማድረግ አለብን፣ እንዴት ለቀና ነገር ልንጠቀማቸው እንችላለን ከሚሉት ሀሳብ ነው አንደኛው። ሁለተኛው በጣም ብዙ ወዳጆቼ ማህበራዊ ድረገጽ መጠቀም አቁም ይሉኛል እና ለምን ብዬ ጠይቃቸዋለሁ። አይ በቃ እዛ ላይ ያሉት የሚጻፉት ነገሮች ጥሩ አይደሉም፣ ማህበረሰቡን ይጎዳሉ አሉና በዚህ ምክንያት አቁም ይሉኛል። እኔ ማቆሙ መፍትሄ ነው ብዬ አላምንም። ጥሩ መጻፍ የሚችለው ሰው ባቆመ ቁጥር መጥፎ የሚጽፈው ሰው እድል እያገኘ ይሄዳልና እንዴት ማህበራዊ ድረገጾቹ ላይ ቆይተን ጠቀሜታ ያላቸው ነገሮች እየሰጠን መጥፎውን ዜና አቅም ማሳጣት አንችልም ወይ ከሚል ነው እንግዲህ ወደዚህኛው ስልጠና በጣም በብዛት የሄድኩት።
ኢትዮጵያ ውስጥ ያለው ማህበራዊ ሚዲያ አጠቃቀም ህጸጾች ናቸው ወይም ችግሮች ናቸው የምትላቸውን ነገሮች እስቲ ቀስልኝ።
እንግዲህ በዋናነት እኔ እንደ ትልቅ ክፍተት እንደ ትልቅ ችግር አድርጌ የምወስደው አንደኛ ጽንፈኝነት፣ በአንድ ጥግ ነገሮችን ማሰብ ስንደግፍም ስንቃወምም፣ ይሄ በተቃውሞ ብቻ ሳይሆን ስንደግፍም ጥግ ይዘን ነው። ምናልባት ከእምነት ጋር የመጣ ከሄድ ሊሆን ይችላል አስተሳሰባችንን የሞረደብን፣ ግን በዋናነት ጽንፍ ይዞ የመጻፍ ዘውግ ይዞ የመጻፍ ትልቅ ችግር፣ የመሀል መንገድ አለመፍጠር ነገሮችን ከግራ ከቀኝ ካለማየት የሚመጡ ነገሮች ያ የመጀመሪያው ነው። ሁለተኛው የማህበራዊ ድረገጽ እኔ ግርዳሌ ነው የጻፍኩት እኔ ገጽ ላይ ነው የጻፍኩት ብሎ ሰው ያምናል። እኔ ላይ ነው የጻፍኩት ብለን የምናስበው ነገር እውነት እኔ ላይ ብቻ ነው የጻፍኩት ወይ ብሎ ካለመጠየቅና ካለማገናዘብ የሚመጣ ነው። ምክንያቱም እኔ ገጽ ላይ ስጽፈው እኔ ላይ የጻፍኩት ሌሎች ግርግዳሌ መሄዱ አይቀርም። የኔ ወዳጆች ጋር የኔን ገጽ የሚከተሉት ሰዎች ጋር መሄዱ አይቀርም እና ለእኔ ብቻ አይደለም እየጻፍኳለሁ። ይሄ ብዙ መጥፎ ነገር እያመጣብን እየሄደ ያለ ነገር። ሶስተኛው ደግሞ ሰዎችን እዛ ቦታ ላይ እኛ እነሱ ቦታ ላይ ብንሆን ብሎ አለማገናዘብ። ባለማገናዘባችን ምን ይሆናል? ሰዋዊ ስሜትን እያጣን እንሄዳለን። ሀሳቡን ቀድመን የመናገር ሱስ ውስጥ እንገባለን። ቀድሞ የመናገር ሱስ ግራ ቀኝን ካለማየት ይሄ ሀሳብ ቢወጣ ምን አይነት ተጽዕኖ ሊያመጣ ይችላል፣ ምን አይነት ክፋት ሊፈጥር ይችላል፣ ሰዎቹ ምን ያህል ሊጎዳ ይችላል ብሎ ካለማሰብ የሚመነጭ ስለሆነ አብዛኛው ማህበራዊ ድረገጾች ላይ የምናያቸው ነገሮች በእነዚህ ወጀቦች ውስጥ ያለ ነው ብዬ አስባለሁ። እና ይሄ ደግሞ መታረቅ አለበት።
ቅድም እንደጠቀስከው ይህን ነገር እንዴት እንደምንጠቀምበት ሳይገለጽልን ነው ዝም ብለን ተወርውረን የገባ ነው ብለሃል። እና የግል አሁን የጠቀስከውም ነገር አለ። በግል ይሄ ነገር የግል አመለካከቴ ነው ብሎ ማሰብ ነገርም አለ። እና ግን የማህበራዊ ሚዲያ ላይ ያ የግል አመለካከት እንደወረደ ሲጻፍ ያለውስ ተጽዕኖ ወይም ደግሞ የሚያደርሰው ጉዳት ወይም የሚያስከትለው ነገር ምን ይመስላል?
ይሄ ምንም በቃ አሌ የማይባል በጣም ብዙ ተጽዕኖ የሚያመጣ ነው። አንዳንድ ጊዜ ማሰብ ያለብን የግል አስተያየት ከሆነ ጮክ ብዬ ለምን አወራዋለሁ? ለግሌ ለምን አልይዘውም? የግል አስተያየት ነው ብዬ ከጻፍኩት ሰው እንዲያነበው ፈልጋለሁ ማለት ነው። ሰው እንዲያነበው ፈልጋለሁ ብዬ ደግሞ ካስቀመጥኩት አስበንበታል ወይ ተጨንቀናል ወይ የሰዎችን አመለካከት ተረድተናል ወይ የሚለውን ውስጡ ከቶ ማየት ያስፈልጋል።
አሁን እንደ ማህበረሰብ መገናኛ ብዙሃን መሆኑን የመረዳትም ችግር ያለ ይመስለኛል። ይሄ ነገር መገናኛ ብዙሃን ነው እንጂ ደብዳቤ ወይ ስልክ አይደለም፣ ወይም ደግሞ ቴክስት ሜሴጅ አይደለም። ለጥቂት ሰዎች ብቻ የሚሆን እንደ ታሪክም የሚሰነድ ነገር ነው። ከሌ እኮ እንደዚህ ተብሏል ተብሎ የሚጎተት ነገር ነው። እና እነዚህን ችግሮች ለመቅረፍ ኃላፊነት መጠቀም ስንል ያሉት ነገሮች ምንድን ናቸው? ወጣቶችስ በኃላፊነት ለመጠቀም ምንድን ነው መደረግ ያለበት?
አንደኛው እውቀት በጣም ወሳኝ ነገር ነው። ስለምንጠቀማቸው ነገሮች ስላጠቃቀሙ ምን ጉዳት አለው ምን ጠቀሜታ አለው የሚለውን ትምህርት ያስፈልገዋል። ትምህርት ስል ይሄ በመደበኛ የትምህርት ስርዓት ውስጥ መግባት አለበት ከሚለው አንጻር ሳይሆን በተለያዩ መድረኮች በሚዲያም ሊሆን ይችላል ስለ ማህበራዊ ድረገጽ ጠቀሜታ፣ ጉዳት፣ ተጽዕኖ በደንብ በቂ መረጃ ሰው ሊኖረው ይገባል። ሳናቀው ብዙ ሰው እየታሰረበት ሱስ ውስጥም እየገባበት ስለሆነ አንድ እኔ ከወዳጆቼ ጋር የምሳተፍበት ኢንፎርም አፍሪካ የሚባል መድረክ አለና ማህበራዊ ጉዳዮች ላይ የሚሰራ ለትርፍ ያልተቋቋመ ድርጅት ነው። እዛ ውስጥ አንደኛው ባለፈው አመት ስንሰራ የነበረው አሪፍ ነጋሪ የሚል ፕሮጀክት ነበረን። በዚህ ፕሮጀክት በዋናነት ስንሰራ የነበረው በተለይ ማህበራዊ ድረገጽ ላይ አንዳንድ ሀሳቦች ሰዎችን የሚያገኙበት ጊዜ ስለሆነ ድሮ ተጽዕኖ ፈጣሪ የምንላቸው ወይ በፖለቲካው ወይ በስፖርት ወይ በሙዚቃው ወይ በተለያዩት መድረኮች ገነው የወጡት ሰዎች ናቸው። ማህበራዊ ድረገጽ ከመጣ በኋላ ደግሞ ተጽዕኖ ፈጣሪዎች መልኩን ቀይሯል። አንድ ሰው በሚለጥፈው፣ በሚጽፈው፣ በሚሳደበውም ሊሆን ይችላል ተጽዕኖ ፈጣሪ የሚለውን ስያሜ እየያዙ ስለሆነ እዛ ደረጃ ላይ ሰዎች ሲደርሱ እንዴት ነው ነገሮችን ማገናዘብ የሚችለው ከሚለው አንጻር የተወሰኑ መርሃ ግብሮች አካሄደን ነበር። በዋናነት ወደድንም ጠላንም 15,000 20,000 አንዳንዶቹ እስከ 100,000 200,000 ሰው ተከታይ ያላቸው እና እንደ አይደለም ይህን ያህል ሰው ተከታይ ማፍራት ሰው ደግሞ ይህን ያህል ሰው ተከታይ አለኝ ብሎ ሲያስብ ስለሚያደርገው ነገርም መጠንቀቅ ያስፈልገዋል። መርሃ ግብሩ በዋናነት አድርጎ የነበረው እንዴት አሪፍ ነጋሪ መሆን ይችላሉ፣ እንዴት መልካም ስራ ሊሰሩ የሚችሉ ሰዎች ልናደርጋቸው እንችላለን፣ ይሄ ከሀሰተኛ መረጃ ራሳቸውን የሚያርቁ ሰዎች እንዴት ልናደርጋቸው እንችላለን፣ ለወጣቱ አርአያ ሊሆኑ የሚችሉን ሰዎች እንዴት ልናደርጋቸው እንችላለን ከሚለው እሳቤ ነበር ስልጠናውን ስንሰጥ የነበረው እና በጣም በጣም ትልቅ ለውጥ አምጥቷል ብዬ አስባለሁ። የዚህ አይነት ነገሮች ግን በአገር ደረጃ በዓለም ደረጃ በተለያዩ ቦታ ላይ መደረግ አለበት።
ማህበራዊ ሚዲያውን ደግሞ በመጥቆ ውጤታማ በሆነ መልኩ የሚጠቀሙ ወጣቶችም አሉ። እድልም ይዞ መጥቷል። እስኪ ጥቂት ነገሮችን በሌንስ ስለነሱ ያለው ያመጣው የሚባለው እድል ምንድን ነው?
እኔ ብዙ ጊዜ ምን እላለሁ? ማህበራዊ ድረገጹ አይደለም ችግር ያለው፣ ተጠቃሚው የሚጠቀምበት ሰውና አጠቃቀሙ ላይ ነው እንጂ ማህበራዊ ድረገጹ እድልን ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሀሳቦች ተጽዕኖ ለመፍጠር ቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሀሳቦቻችንን ልናሻገርበት እንችላለን፣ ልናስተላልፍበት እንችላለን። ማህበራዊ ድረገጽ ሙሉ ለሙሉ መኮንን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትም ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ መስራት ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን። የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በጠቃና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆን ይችላሉ ማሳየት ይቻላል።
አድማጭ ተመልካቾቻችን በቅድስተ ማርያም ኮሌጅ መምህርና እንዲሁም ደግሞ ስለ ማህበራዊ ሚዲያ አጠቃቀምና ስለ ንግድ ስራዎች መምህር ከሆኑት ከመቅደላ መክሪያ ጋር የጀመርነው ቆይታ አልተጠናቀቀም። በነገው ምሽት ተከታዩን ይዘን የምንመለስ ይሆናል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ዕለታዊውን የጋቢና ቪ መሰናዶ ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አሁን ደግሞ የምናልፈው ወደ ስፖርት ነው። ከእስካሁኖቹ የዓለም ዋንጫ የፍጻሜ ጨዋታዎች እጅግ ልብ አንጠልጣይ እንደሆነ የተነገረለት ጨዋታን በማሸነፍ አርጀንቲና ለሶስተኛ የዓለም ዋንጫዋን አንስታለች። የእግር ኳሱ ዓለም ሊቸረው የሚችለውን ሁሉ ድል ያሳካው ሊዮኔል ሜሲ የዓለም ክስተት የሆነ ተጫዋች መሆኑንም አስመስክሯል። የውድድሩ ኮከብ ተጫዋች ሆኖ የተመረጠው አርጀንቲናዊ ተአምረኛ ተጫዋች በካታር ንጉስ ሼህ ታሚም ቢን ሐማድ አልታኒ የተበረከተለትን ቢሽት የተባለ ብዙውን ጊዜ ከንጉሳዊ የቤተሰብ ጋር የተቆራኘና በልዩ ልዩ አጋጣሚዎች ለክብር የሚደረብ ካባን ደርቦ ዋንጫውን ከቡድኑ አባላት ጋር አንስቷል ይለናል ኬኔዲ አባተ። በዚህና በሌሎች የስፖርት ዘገባዎች ዙሪያ ያጠናቀረው ቀጥሎ ይቀርባል።
እስካሁን ከታዩ የዓለም ዋንጫ የፍጻሜ ጨዋታዎች ሁሉ በላይ ልብ አንጠልጣይና አስደናቂ እንደሆነ ብዙዎች የመሰከሩለትና እጅግ ድራማዊ በሆኑ ክስተቶች የታጀበው 22ኛው የካታሩ የፊፋ የዓለም ዋንጫ የፍጻሜ ጨዋታ በአርጀንቲና አሸናፊነት ተጠናቋል። ሊዮኔል ሜሲ በነገሰበት ተቀይሮ እስከወጣበት ሰዓት ድረስ አንኬል ዲ ማርያም ድንቅ ብቃቱን ባሳየበት፣ በፈረንሳይ ላይ የበላይነቷን ባሳየችበት 22ኛው የፊፋ የዓለም ዋንጫ ፍጻሜ አርጀንቲና ዋንጫውን የግሉ አድርጋለች። አርጀንቲና በምድብ ማጣሪያ የመጀመሪያ ጨዋታዋ በሳውዲ አረቢያ ያስተናገደችው ያልተጠበቀ የ2-1 ሽንፈት የአፍረት ሳይሆን የብርታት ምንጭ እንደሆናቸው ሜሲ ለፍጻሜ ከደረሱ በኋላ በሰጠው አስተያየት ተናግሮ ነበር። በእርግጥም ያ ሽንፈት የወኔ ምንጭ እንደሆናቸው ከባልደረቦቹ ጋር በተግባር አሳይቷል። የመጀመሪያውን የጨዋታ አጋማሽ በሜሲ ፍጹም ቅጣት ምትና በዲማሪያ ድንቅ ግብ 2-0 በመምራት ለረፍት ወደ መልበሻ ክፍል ያመራችው አርጀንቲና በሁለተኛው አጋማሽ ያንን የበላይነት ጠብቃ መጨረስ አልቻለችም። ከረፍት በኋላ በተለይም ወደ መጨረሻዎቹ ደቂቃዎች ጥሩ የተንቀሳቀሱት የፈረንሳይ ልጆች ኮከባቸው ካይሊያን ምባፔ በፍጹም ቅጣት ምትና በጨዋታ ባስቆጠራቸው ግቦች አቻውኑና ጨዋታው ወደ ተጨማሪ ሰዓት አመራ። በተጨማሪ ሰዓት ተጭነው የተጫወቱት አርጀንቲናዎች በኮከባቸው ሜሲ አማካኝነት በ108ኛው ደቂቃ ላይ ግብ ቢያስቆጥሩም ፈረንሳይ 118ኛው ደቂቃ ላይ ኳስ በእጅ መነካቱን ተከትሎ ያገኘችውን ፍጹም ቅጣት ምት ምባፔ አስቆጥሮ ጨዋታው 3-3 በመጠናቀቁ በፍጹም ቅጣት ምት ተለያይተዋል። በዚህም አርጀንቲና 4-2 አሸንፋ ዋንጫውን ከ36 ዓመታት በኋላ አንስታለች። እስካሁን በአምስት የዓለም ዋንጫዎች ላይ የተሰለፈው ሜሲ በሁለቱ ለፍጻሜ ደርሷል። አሁን ምናልባትም የመጨረሻው ሊሆን እንደሚችል በሚነገረው የዓለም ዋንጫ ጨዋታው ለራሱም ለሀገሩም ትልቅ የሆነውን የእግር ኳስ ዓለም ስኬት ተጎናጽፏል። ለአርጀንቲና የትላንቱ 3ኛ የዓለም ዋንጫ ድል ነው። በካታር ንጉስ ሼህ ታሚም ቢን ሐሚድ አልታኒ የተበረከተለትን ቢሽት የተባለ ብዙን ጊዜ ከንጉሳዊ ቤተሰብ ጋር የተቆራኘና በልዩ አጋጣሚዎች የሚለበስ የክብር ካባ ደርቦ ሜሲ ዋንጫውን ከንጉሱና ከፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ እጅ ተረክቦ ከቡድኑ አባላት ጋር ወደ ላይ ከፍ አድርጓል። የሰባት ጊዜ የባላንዶር አሸናፊው ሜሲ የዓለም ዋንጫን በማንሳት በእግር ኳስ ህይወቱ ሳይሳካ የቆየውን ትልቁን ስኬት አስመዝግቧል። ሜሲ በእግር ኳስ ህይወቱ እጅግ የላቀና ድንቅ ብቃቱ ላይ በነበረበት በ2014 የብራዚል የዓለም ዋንጫ ለፍጻሜ ቢደርስም በጀርመን 1-0 ተሸንፈው ህልሙን ማሳካት አልቻለም ነበር። በዓለም ዋንጫ ታሪክ 26 ጨዋታዎች ላይ በመሰለፍ ክብረ ወሰን የያዘው ሜሲ በ26ኛው ጨዋታው በህይወቴ ያላሳካሁት የሚለውንና ከጸጸት የሚተርፍበትን ሀገሩም የምትኮራበትንና ለዘላለም እንድትዘክረው የሚያደርገውን ይህን ህልሙን ታዲያ ካታር ላይ እውን አድርጓል። ሜሲ የአርጀንቲና የምንጊዜም ኮከብ ተጫዋችነትን ክብርም የ1986ቱን የዓለም ዋንጫ ለሀገሩ ካሳካው ዲያጎ ማራዶና ጋር ተጋርቷል። ሜሲ አሁን የአርጀንቲና ብቻ ሳይሆን የዓለምም ክስተት ተጫዋች መሆኑን አስመስክሯል። በዘውትር ተቀናቃኙ ክርስቲያኖ ሮናልዶ ላይ ያለውን የበላይነት በጉልህ አሳይቷል። 5 ጊዜ የአመቱ ምርጥ ተጫዋች በመባል የባላንዶር አሸናፊ የሆነው የ37 አመቱ ሮናልዶ የዓለም ዋንጫን አንስቶ አያውቅም። ከእሁዱ የዓለም ዋንጫ ድሉ በተጨማሪ አንድ የኮፓ አሜሪካ ዋንጫ ከባርሴሎና ጋር 10 የላሊጋ 4 የቻምፒየንስ ሊግ ከፒኤስጂ ጋር ደግሞ አንድ የሊግ 1 ዋንጫን ያነሳው የሰባት ጊዜ የባላንዶር አሸናፊው የ35 አመቱ ሊዮኔል ሜሲ አሁን በእግር ኳስ ህይወቱ ሳላሳካው ቀረው የሚለው ምንም የለም። ለሀገሩ 172 ጊዜ የተጫወተው ሜሲ ለሀገሬ የምሰራውን ስራ በዚህ መዝጋት ፈልጋለሁ፣ ያላሳካሁት ይህ ነበር፣ ከዚህ በኋላ ምንም የምጠብቀው ነገር የለም ሲል ከድሉ በኋላ አስተያየቱን ሰጥቷል። እንደ ሮይተርስ ዘገባ በጣም የታገልኩላቸውን ኮፓ አሜሪካንና አሁን ደግሞ በስተመጨረሻ የዓለም ዋንጫን ማግኘት ችያለሁ፣ ነገር ግን እግር ኳስን ወዳለሁና የዓለም ሻምፒዮን ሆኜ ጥቂት ተጨማሪ ጨዋታዎችን መጫወት ፈልጋለሁ በማለትም አክሏል። የሁለት ጊዜ የዓለም ዋንጫ ሻምፒዮኗ ፈረንሳይ ለተከታታይ ጊዜ ዋንጫውን በማንሳት የ1962ቱን የብራዚልንና የ1938ቱን የጣሊያንን ታሪክ መጋራት የምትችልበትን ድንቅ ድል አምክናለች። ጨዋታውን በሉሳይል ስታዲየም ተገኝተው የተከታተሉት የፈረንሳይ ፕሬዝዳንት ኤማኑኤል ማክሮን መልበሻ ክፍል ድረስ በመግባት ቡድናቸውን አጽናንተዋል። ፕሬዝዳንቱ ከጨዋታው በኋላ በትዊተራቸው ባስተላለፉት መልእክት የፈረንሳይ ቡድን በዚህ የዓለም ዋንጫ ላሳየው ብቃትና ገድል እንኳን ደስ አላችሁ፣ በዓለም ዙሪያ ያሉ ህዝቦችንና ደጋፊዎችን አስደስታችኋል ሲሉ ቡድናቸውን ካወደሱ በኋላ አርጀንቲናንም ለድሉ እንኳን ደስ አላችሁ ብለዋል። ካይሊያን ሚባፔ በትናንቱ የፍጻሜ ጨዋታ ያስቆጠራቸውን 3 ግቦች ጨምሮ በ8 ግቦች የዓለም ዋንጫው ኮከብ ግብ አግቢ ሆኗል። ሚባፔ ከ1966 ወዲህ በዓለም ዋንጫ ታሪክ በፍጻሜ ጨዋታ ላይ ሃትሪክ የሰራ የመጀመሪያው ተጫዋች በመሆንም ስሙን በታሪክ መዝገብ አስፍሯል። ከአርጀንቲና ጋር በፍጹም ቅጣት ምት ሲለያዩ ካስቆጠራት ግብ ጋር በአንድ ጨዋታ 4 ግቦችን በማስቆጠር ደግሞ ክብረ ወሰን ይዟል። ሜሲ የዓለም ዋንጫው ምርጥ ተጫዋች ሆኖ ተመርጧል። ግብ ጠባቂያቸው ኤሚሊያኖ ማርቲኔዝ ምርጥ ግብ ጠባቂ፣ 24 ቁጥሩ ኤንዞ ፈርናንዴዝ ደግሞ ምርጥ ወጣት ተጫዋች ተብለው ሽልማታቸውን ተቀብለዋል። የቡድናቸውን የዓለም ዋንጫ ስኬት ተከትሎ አርጀንቲናውያን ወደር የሌለ ደስታቸውን በጎዳናዎችና አደባባዮች ወጥተው ገልጸዋል። ገና የዋንጫው አሸናፊነታቸው እንደታወቀ በመቶ ሺዎች የሚቆጠሩ አርጀንቲናውያን ባንዲራቸውን እያውለበለቡ የአገሪቱን ተወዳጅ ሰማያዊና ነጭ ማሊያ ለብሰው በደቂቃዎች ውስጥ ነው የቦነስ አይረስን ጎዳናዎችና አደባባዮች ያጥለቀለቁት። እኔ ማመን አልቻልኩም፣ ከባድ ነበር፣ ነገር ግን ለሜሲ ምስጋና ይግባውና አሳክተነዋል። የ13 ዓመቱ ታዳጊ ሳንቲያጎ በቦነስ አይረስ ከሚገኘው የ1986ቱ የዓለም ዋንጫ ድላቸው ቡድኑን ከመራው ሟቹ ኮከባቸው ዲያጎ ማራዶና ቤት ፊት ለፊት ከቤተሰቦቹ ጋር ድሉን ሲያከብር የተናገረው ነው። በመላ አገሪቱም መሰል የደስታ መግለጫ ስነ ስርዓቶች ተካሂደዋል። የብሔራዊ ቡድኑ ድል በከፍተኛ የዋጋ ግሽበትና የኢኮኖሚ ቀውስ ውስጥ በምትገኘው አርጀንቲና ለጊዜውም ቢሆን ኢኮኖሚያዊ ቀውሱን አስረስቶ ከፍተኛ ህዝባዊ ደስታን ፈጥሯል። ከዋና ከተማዋ ቦነስ አይረስ ወጣ ባለ ስፍራ ደስታውን ሲገልጽ የዋለው የ46 ዓመቱ ዲያጎ አቡርጌሊ ይህ የማይታመን ጨዋታ ነው፣ አንዳንዴም ጭንቀት ውጦን ነበር። ይህ ቡድን ከ10 ዓመታት በኋላ ለመጀመሪያ ጊዜ ህዝቡ በፍቅሩ እንዲወድቅ አድርጓል ሲል ብሔራዊ ቡድኑን በማድነቅ ደስታውን ገልጿል። ሮሄሊዮ ቫስኬዝ የተባለ ደጋፊ ደግሞ ጨዋታውን ያለ ጭንቀት ማሸነፍ እንችል ነበር፣ ነገር ግን እንደ ሁልጊዜው እንድንሰቃይ ተገደናል። ሆኖም የተፈጠረብን ጭንቀት ድሉን የበለጠ አስደሳች አድርጎታል ብሏል። አርጀንቲናውያን ደስታቸው ቸውን በተለያየ መልኩ ሲገልጹ ለዋል። ከአርጀንቲና ባለፈ በተለያዩ የዓለም ክፍሎች የሚገኙ የእግር ኳስ ደጋፊዎችም ስሜታቸውን አንጸባርቀዋል። እሁድ ምሽት በአዲስ አበባ ከተማ ጎዳናዎች ላይ በርካታ የሜሲ አድናቂዎችና የአርጀንቲና ደጋፊዎች ከድሉ በኋላ ደስታቸውን ሲገልጹ ነበር። በተለይ በቦሌ ጎዳናዎች ላይ በርካታ ተሽከርካሪዎች የጥሩምባ ድምጽ በማሰማት ሲያሽከረክሩ፣ ደጋፊዎችም የሜሲን ስም እየጠሩ አድናቆታቸውን ሲገልጹ ተመልክተናል። የዓለም ዋንጫ ባለድሏ አርጀንቲና ከፊፋ 42 ሚሊዮን ዶላር ተሸለማለች። ሁለተኛ የወጣችው ፈረንሳይ ፊፋ ካዘጋጀው 440 ሚሊዮን ዶላር አጠቃላይ የሽልማት ገንዘብ ውስጥ 30 ሚሊዮን ዶላር ይደርሳታል። ሶስተኛ የወጣችው ክሮሺያ 27 ሚሊዮን፣ አራተኛዋ ሞሮኮ ደግሞ 25 ሚሊዮን ዶላር ይሸለማሉ። በጨዋታዎቹ ላይ የተሳተፉት ቡድኖች እያንዳንዳቸው በትንሹ 9 ሚሊዮን ዶላር፣ የዝግጅት ደግሞ 1.5 ሚሊዮን ዶላር ይሸለማሉ። ካታር ውድድሩን የማስተናገድ እድል ካገኘችበት ጊዜ ጀምሮ ብዙ የተባለለት በውጭ ሰራተኞች መብት ጥሰት ሀገሪቱ የተጠለጠለችበት በታሪክ ለመጀመሪያ ጊዜ ከፍተኛ ገንዘብ የወጣበት 22ኛው የፊፋ የዓለም ዋንጫ በዚህ መልክ ተጠናቋል። ትንሽየዋ የመካከለኛው ምስራቅ የባህረ ሰላጤ ሀገር ካታር ከዓለም ዋንጫው አስደናቂ የመክፈቻ ስነ ስርዓት እስከ መዝጊያው ድረስ ለዓለም ማንነቷን አሳይታለች። በአረብ ሀገራት ልዩ የሆነ ሻምፒዮና ለማዘጋጀት የገባነውን ቃል አሟልተናል። ይህም የዓለም ህዝቦች ስለ ባህላችን ብልጽግናና እሴቶቻችን እንዲያውቁ እድል ፈጥሯል። የካታር ንጉስ ሼህ ታሚም ቢን ሐሚድ አልታኒ ከውድድሩ መጠናቀቅ በኋላ ያሉት ነው። የፊፋው መሪ ጂያኒ ኢንፋንቲኖ የምንጊዜም ምርጡ ዝግጅት ሲሉ ለመጀመሪያ ጊዜ በአረብ ሀገር የተካሄደውን ካታር ከ200 ሚሊዮን ዶላር በላይ ወጪ ያደረገችበትን ውዱን የዓለም ዋንጫ ሞካሽተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በመቀጠል ደግሞ የምናልፈው ሀብታሙ ስዩም በዓለም አቀፍ የእግር ኳስ ጨዋታዎች ላይ በዳኝነት ካገለገሉና በጨዋታዎች ታዛቢነት እየሰሩ ካሉት ጌራ ወርቅ ከተማ ጋር ወዳደረገው ቆይታ ነው።
ዓለም አቀፍ ዳኛ የሆንኩት በ2015 በፈረንጆች ነው፣ እስከ 2020 ድረስ ማለት ነው። ከዛ ቀጥሎ በ2020 በመሀል ወልጄ ስለነበረ ወገብ ህመም አጋጥሞኝ ከዳኝነቱን አቁሜያለሁ። ከዛ በኋላ የኮሚሽነርነት ስልጠና ወስጄ ለክልሉ ላይ ቀድሜ ስሰራ ነበር እንደ ኦሮሚያ። ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ከዛሬ 3 ዓመት ጀምሮ አበሻ 2012 ጀምሬ ኮሚሽነርነት ከዛሬ እየሰራሁ እገኛለሁ ማለት ነው።
እንደው እስከ ዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሆን?
አዎ፣ በዓለም አቀፍ ደረጃ ያው የ2015 የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች 1-2 ጨዋታዎች መብራት እድል አጋጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለብ ማጣሪያ ናቸው ያለው። ከዛ በኋላ ሌላ እድል የማጫወት እድሉን አላገኘሁም። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ የወንዶችን ጨዋታ በዋና ዳኝነት መራ ነበር። ከዛ በኋላ ከጊዜ በኋላ ያው የሴት ዳኞች የወንድ ጨዋታን እንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣም በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ ተለቻለሁ። ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ወር በጨዋታ ታዛቢነት እሰራለሁ ማለት ነው።
አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል ጎበዝ ዳኛ ነው የሚባለው፣ ጎበዝ ኮሚሽነር ነው የሚባለው ምን አይነት ብቃቶችን ሲያስመዘግብ ነው?
ጀምሪያው በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን ሜንታሊ ደግሞ የእግር ኳስ ህጎችን እና ደንቦችን ጠንቅቆ ማወቅና ማስያስተገብር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ የጨዋታው ታዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ፣ የግምገማ እውቀቱ ጠንቃቃ የሆነ መሆን አለበት።
ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። እሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴትስ አድርጋችሁ ትወጡታላችሁ? አንቺም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ
እውነትን ነው ባይዜ ከጊዜ በኋላ ወር 5 ዓመት ወዲህ ነው እንጂ ከዚህ በፊት ያው ሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ በብቃት እና በጥሩ ችሎታ ይበሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት አዲስ መስፈርት በማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታያት ሊዲያ ታፈሰ በዓለም አቀፍ ደረጃ እስከ ዓለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛችን ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ አሁን ወደዛ መጠው ቢሰሩ ውድድሩን ፊት ሊያደርጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ
ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ እስካሁን ድረስ በተደረጉት ጨዋታዎች ውስጥ?
አዎ፣ ያው ዳኝነት ክስተት ይኖረዋል። ማለት የሚዳኘው ሰው በሰው ነው እና ሰው ደግሞ ሰዋዊ ባህሪ ያለው ከዛ ውስጥ መሳሳት ነው። ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ፣ የተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ፣ ጥሩ ዳኞች ነበሩ። ጥሩ ጎኖች አሉ፣ አንዳንድ የታዩ ክፍተቶችም አሉ።
እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትይዋለ ይሆን?
አዎ፣ ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በእኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሮላንዶ የወደቀው። በዛ ኳስ ፔናልቲው ተገኝቷል። እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚል እና በክሮሽያ መሀል የተደረገውን ውድድር የመራውን ዳኛ ደግሞ ስናይ ማኔጅመንቱ ያለው ነገር የነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረንበታል።
እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድን ነው? ይህም በማየት ሽሳንቺ ምን ይሰማሻል?
በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን ሲመሩ የመጀመሪያ ጊዜ ነው። ይህን በማየቴ እጅግ በጣም ደስተኛ ነኝ። ወደፊት እንደነሱ የተሻሉና ጠንካራ እንስት ዳኞች ጠንክረው ከሰሩ እስከ ዓለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች ከበረቱ ከጠነከሩና ከሰሩ ዓለም ዋንጫ ድረስ ወጥተው መጫወት የሚችሉ ከሆነ ሀገር በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ።
ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ፣ በዘርፉ ውስጥ ያሉ ሴቶችም እንዲበዙ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ?
አዎ፣ እኔ እንደ ሀገር ቢሆን ብዬ የማስበውና አስተያየት መስጠት የምፈልገው ምንድን ነው፣ በሀገራችን ተጨባጭ ሁኔታ የኢትዮጵያ ከኢትዮጵያ ነባር አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ አንደኛ መምሪያ ደረጃ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ቢሰጣቸው። ምክንያቱም እኔ ቅድም እንደገለጽኩልህ ከወሊድ በኋላ በገጠመኝ የህመም ችግር ነው ከዳኝነት ራሴን ያገለልኩት።
ተመልካቾቻችን፣ ዘገባውን በድረገጾቻችን ላይ ልታገኙ ትችላላችሁ። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። የጋቢና ቤ መሰናዶ ዚ ላይ ተጠናቋል። ጤና ይስጥልኝ።